voice of America.
በቅድሚያ አቶ ላባን የማነ ፕሮፌሰር መሐመድ አባጀበል ጣሂሮ ጤና ይስጥልኝ እንደምንድናችሁ? እግዚአብሔር ይስጥልኝ ለጊዜያችሁ።
እናመሰግናለን ሰለሞን።
የት ነው ያላችሁት እስቲ ንገሩኝ አቶ ላባን።
እኔ ቨርጂኒያ ነኝ ያለሁት።
ፕሮፌሰር?
እኔ ዳላስ ቴክሳስ ነው ያለሁት።
ለአድማጮቼ ለማስታወስ ያህል ከዚህ በፊትም በተደጋጋሚ ቀርባችሁ ሀሳቦቻችሁን አንሸራሽራችኋል። እስቲ የፖለቲካ ዝንባሌያችሁን ደግሞ ልጠይቅና አቶ ላባን ይንገሩኝ።
እኔ ኮንሰርቫቲቭ ሪፐብሊካን ነኝ። አባልነቴም ሪፐብሊካን ፓርቲ ነው።
የተመዘገቡ አባል ነዎት?
አዎ።
ፕሮፌሰር መሐመድ?
እኔ የተመዘገብኩ የዴሞክራቲክ ፓርቲ አባል ነኝ።
አመሰግናለሁኝ በድጋሚ ሁለታችሁንም። አሜሪካ ምን ሆናለች ለመሆኑ? ምንድን ነው እያየን ያለ ነው በአሁኑ ጊዜ? በቅድሚያ ከዚህ እንነሳ። አቶ ላባን ምን ያስባሉ?
ወል ኤሌክሽኑ ተካሄደ። ኤሌክሽኑ ውጤቱም ትንሽ አወዛጋቢ ነበረ። አሁን ግን ዛሬ ታሪካዊ ነገር ፒስፉል ትራንስፈር ኦፍ ፓወር የሚሉት ማለት ነው፣ ከአንዱ ስርዓት ወደ ሌላው ስርዓት
ሰላማዊ ሽግግር
ማለት ነው። አዎ፣ ሰላማዊ ሽግግር የተካሄደ ነው። ዛሬ አዲስ መሪ 12:01 PM በስርዓቱ ቃለ መሐላ አድርጎ ይገባል ማለት ነው። ስለዚህ ሁሌ ደግሞ ይሄ ታሪካዊ ኢቨንት ነው። አንድ ሀገር በሰላማዊ መንግስት ከመንግስት ወደ መንግስት ሲሄድ በማንም ጊዜ ታሪካዊ ነገር ስለሆነ እሱ ነው ዛሬ የሚካሄድ ያለው ማለት ነው።
ፕሮፌሰር መሐመድ እርሶስ ምን ይላሉ?
ለእኔ ዛሬ ይሄ ቀን በጣም ተስፋ ሰጪ፣ ከአራት አመት ቀውስ በኋላ ወደ አዲስ መንግስት መሸጋገሪያ ነው። ምርጫው ነጻና ፍትሃዊ ነበር። ፕሬዚደንት ትራምፕ እና የእሳቸው ደጋፊዎች ይሄ ምርጫ ፍትሃዊ አይደለም ብለው እስከ ሱፕሪም ኮርት ሄደው ሱፕሪም ኮርት ይሄንን አልሰማም ብሎ ታች ያሉት ፍርድ ቤቶች ደግሞ ምንም ማስረጃ የለም ፍትሃዊ አለመሆኑ ብለው የደመደሙት ስለሆነ ፍትሃዊ እንደ ድሮ ፍትሃዊና ነጻ ምርጫ ነበር። ዛሬ ደግሞ አዲስ ቀን ነው። አዲስ ፕሬዚደንት ቃለ መሐላ ፈጽሞ የአሜሪካን ፕሬዚደንት ይሆናል።
አቶ ላባን አስተያየት አሉት በዚህ ላይ እርስዎ? ፕሮፌሰር መሐመድ ባሉት ላይ
አሁን ባለቀ ጉዳይ ምንም ትርጉም አይኖረውም። ምርጫው አስቸጋሪ ነው ለመቀበሉ። ለምን? አንዳንድ ነገሮች አሉ። እሱም እስከ መጨረሻ ጊዜ የሚሞከር ሁሉ የሚደረግ አድርገዋል። ግን አሁን ሌላ ቀን ያለ ነው። ኦፍኮርስ ከአራት አመት በኋላ ደግሞ ይሄን አይነት ችግሮች አሁን በዚህ ኤሌክሽን ያለፈ የታዩት እንዴት አድርገህ አቮይድ አድርገህ ወደ ምርጫ መሳተፍ ትችላለህ? እሱ ነው ውይይቱ መሆን ያለበት።
አቶ ላባን፣ ይሄ ምርጫ ከተካሄደና ውጤቱም ከተነገረ በኋላ ብዙ ሂደት አሳልፈናል። እርስዎ እንዳሉት በጣም ብዙ ሙከራዎች ተደርገዋል በፕሬዚደንት ትራምፕ እና በደጋፊዎቻቸው። በመጨረሻም ሁኔታዎች እየተካረሩ መጥተው የተወካዮች ምክር ቤቱ ላይ ጥቃት የሰነዘረ ሁከት ሁሉ ተፈጽሟል። ሕይወት ሁሉ ጠፍቷል። ከዚያም ጋር ተያይዞ በአሁኑ ጊዜ በዚህ ዕለት ወደ 25,000 የሚደርስ ቁጥር ያለው ብሔራዊ ዘብ ሀገሪቱን ዋና ከተማይቱን እየጠበቀ ነው። በመላ ሀገሪቱም ውስጥ በትጥቅ የታገዘ ሁከት ሊፈጠር ይችላል በሚል ስጋት በተለይ ዋና ዋና ከተሞቹ በጦር እየተጠበቁ ነው ያሉት። ሰላማዊ ሽግግር ነው ማለት ይቻላል? ይሄንን
ወይ እሱ ኤግዛጀሬት ለማድረግ ስለፈለጉ እንግዲህ ዋሽንግተን ዲሲ በጦር 25,000 ወታደር ተከባ ሴኩሪቲ አለር ተብሎ በኮሮና ጊዜ ከቤታቸው አትውጡ፣ ብዙ ሰው አትገናኙ፣ ሬስቶራንት ሻዳውን አድርጉ የተባለበት ሰዓት 25,000 ሰው በራሳቸው ወደ ከተማ አምጥተዋል። ስለዚህ ይሄ ትንሽ ኦክሲሞራኑ ነው የሚሉት ትንሽ ኮንፍሊክቲንግ አለው እርስ በራሱ የሚሉት ዳይሬክቲቭ ስም ራሱ ችግር አለው ማለት ነው።
ይጋጫል ነው የሚሉት።
በኮሮና በዚህ ሰው አትብዛ ይባላል፣ በዚህ ደግሞ የሁሉ ኃይል ወደ ከተማ ማስመጣታቸው ይገርማል። ይሄ ምንም እስከዚህ የሚያስፈራ ነገር እንዳልነበረ ነው። ያለፈ ጊዜ የደረሰው ደርሷል። ግን አሁን እንደዛ አይነት አክቲቪቲ ያለ የሚባል አይመስልም ነበረ። ግን እነሱ ኦፍኮርስ ይሄ የትራምፕ አስተዳደር የውጭ ኃይል ነበረ። የውጭ ኃይል ማለት ከህዝብ የመነጨ ኃይል ስለሆነ የኤሊቱ ስላልሆነ ከመጀመሪያም አልተቀበሉትም። ሲሸኙትም በቃ በዚህ መሰረት ነው የሸነነው ብሎ የህዝቡ ዲሞራላይዝ ለማድረግ ነው ሐሳባቸው። ስለዚህ የሁሉ ንጥፈቶች ለዛ ነው የሚያመለክተው እንጂ በኮሮና ቫይረስ ዘመን የሁሉ ኃይል ወደ ከተማ ማስመጣት ነሰሲቲው አይታይም ነበር።
ግን ፕሬዚደንት ትራምፕ የጆ ባይደንን ማሸነፍ አምነው በአደባባይ አልተቀበሉም፣ አልደወሉላቸውም፣ መሸነፋቸውንም አልተቀበሉም፣ እንኳን ደስ ያሉትም አላሏቸውም እስካሁን ድረስ። ይሄ ሁኔታ የተለመደ ነው እንዴ በአሜሪካ ፖለቲካ?
የተለመደ አይደለም። ግን ያለፈ ኤሌክሽኑ ደግሞ ዴሞክራቶቹ በፕሬዚደንት ትራምፕ ያደረሱት ናን ስታፕ የማይቋረጥ ማጥቃት በየቀኑ ሚዲያው በየቀኑ ለትራምፕ ሳይሆን ያው ለደጋፊዎቹ ማለት ነው። ስለዚህ ይሄ ኤሌክሽን ትንሽ ለየት ያደርገዋል ማለት ነው። ትራምፕም ትንሽ ለየት የሚያደርገው እንዳልኩት ይሄ ከህዝብ የመነጨ ኃይል ነው እንጂ የኤሊቱ ስላልሆነ በደንብ አድርጎ ደግሞ አንደርስታንድ ተደርጎ እንዴት ነው ወደ ትራምፕ አሜሪካ ህዝብ ወደ ትራምፕ የሄደ ተውሎ ከመጠናት ይልቅ ማጥቃት ሆነ። አሁን ደጋፊዎቹም ተጠቁ፣ ትራምፕም ተጠቃ እና ለዛ ነው ተቀባይነት የለውም ማለት ነው። አሁን የሪፐብሊካኖቹም ህዝቡ የሚጠብቃቸው ያ የትራምፕ የደረሰው ወደ ባይደን እንዲያደርሱ ነው። ያ ነው አሁን ይሄ ነው ችግሩ። ሲስተሙ አንድ ሳይደድ ብቻ ከሆነ ሁለተኛ ደግሞ አንተ ጋር ሲገባ ደግሞ ደ ሴም ቲንግ ደርስብኛል ተብሎ ደግሞ ማሰብ አለበት ማለት ነው። አሁን ይሄ ደግሞ ተጠባቂ ነው። አሁን ከሁለት ዓመት በኋላ ሪፐብሊካኖቹ ወደ ሀውስ እና ወደ ሴኔት ሲይዙ ያ ሁሉ ትራምፕ ያለፈው እንደ አዲስ እነሱ ሊያልፉት ነው ማለት ነው። ደግሞ ስታቢሊቲው ሉዝ እያደረገ ይሄዳል ማለት ነው። ይሄ ደግሞ ዴሞክራቶቹ የጀመሩት ነው።
ፕሮፌሰር መሐመድ አባጀበል ወደ እርስዎ እስቲ ልዙር። ምን ያስባሉ እርስዎስ?
ይኸውልህ ሰለሞን፣ እንደዚህ አይነት ቀውስ አሜሪካ ውስጥ የደረሰው በአሜሪካን እርስ በርስ ጦርነት ጊዜ በ1860ዎቹ ነበር። የያኔው ፕሬዚደንት አብርሃም ሊንከን ለቃል ኪዳኑ ተገዢ ሆኖ አሜሪካን ከጥቃት የተከላከለ ፕሬዚደንት ነበር። ፕሬዚደንት ትራምፕ በአሜሪካን ታሪክ አንድ ፕሬዚደንት የአሜሪካን ሕዝብ ተወካዮች ምክር ቤት ላይ አብዮት ሲያካሄድ ተሰምቶ የማይታወቅ ነገር ነው። ትራምፕ ያደረገው ደጋፊዎቹን ጠርቶ ሂዱና በአሽሙር በቀጥታም ባይሆን ሂዱና የሕዝብ ተወካዮች ምክር ቤቱን ሰብራችሁ ይሄ ምርጫ ትክክል ነው ተብሎ በህዝብ ተወካዮች ምክር ቤት ዋጋ እንዳይሰጠው ብሎ ይሄን ሁሉ የቀሰቀሱት ፕሬዚደንት ትራምፕ ናቸው። ሶ ወታደር 25,000 ወታደር ዋሽንግተን ዲሲ ውስጥ መኖሩ አሁን ጀስቲፋየብል ነው፣ ትክክል ነው። ምክንያቱም ያየነው ነው ቤቱን የህዝብ ተወካዮች ምክር ቤትን ሰብረው ሲገቡ። ሶ ትክክል አይደለም ማለት አይቻልም። አንደኛው እሱ ነው። ሁለተኛው ደግሞ ፕሬዚደንት ሆነው ኦባማ እነ ትራምፕ ምን ሲያደርጉ እንደነበር ሁላችንም እናውቃለን። ኦባማ እዚህ አልተወለደም፣ በአሽሙር ዘረኝነትን ሲነዙ እንደነበር እናውቃለን። አሁን ደግሞ የእርሳቸው ተራ ሲሆን እንደዚህ ክራይ ወልፍ የአዞ እንባ ያነባሉ ፕሬዚደንት ትራምፕ እና የአሜሪካን ፕሬዚደንት ማንም ይሁን ማንም ስልጣን ላይ የሌለው ፓርቲ ሁልጊዜ እንደዚህ ነው። ንትርክ ነው፣ ጭቅጭቅ ነው። በቡሽ ጊዜ እንደዛ ነበር። በትራምፕ ጊዜ ትራምፕ ሪፐብሊካኖች ከስልጣን ሊያወርዷቸው ኢምፒች አድርጓቸው ነበር። በማይሆን ነገር ላይ ከሆነች ሴት ልጅ ጋር ግንኙነት ፈጥሯል ተብሎ ይሄ አዲስ አይደለም በአሜሪካን ፖለቲካ። ስልጣን ላይ የሌለው ተቀናቃኙ ፓርቲ ሁልጊዜ ስልጣን ላይ ያለውን ፓርቲ እንደዚህ ነው የሚያደርገው። ሶ አዲስ ነገር የለም ለማለት ፈልጌ ነው ሰለሞን። ይሄ ደግሞ ፕሬዚደንት ትራምፕ በአብላጫው ራሳቸው ላይ ያመጡት ቀውስ ነው። ማንም አይደለም፣ ዲሞክራቶች ናቸው እንደዚህ ያደረጉኝ ማለት የማይችሉበት ደረጃ ላይ ደርሰዋል ፕሬዚደንት ትራምፕ። በተለይ ጃንዋሪ 6 ላይ የሆነው ነገር እሳቸው ከሰሩት ነገር ሁሉ በዚህ እንዲታወሱ በታሪክ አርጓቸዋል ብዬ ነው የምገምተው።
ለመሆኑ እርስዎ አሁን ምን ይሰማዎታል? ባሉበት አካባቢ ቴክሳስ ነው ያሉት፣ እንደውም የቴክሳስ ግዛት አቃቤ ህግ የሌሎች ግዛቶችንም አንድ 18 የሚሆኑ ግዛቶችንም አቃቢያን ህግ አስተባብረው ክስ የመሰረቱበት ግዛት ነው። በእነዚህ የምርጫ ውጤት በተወሰነባቸው ግዛቶች ላይ እርሶ ዲሞክራት ኖት፣ ጥቁር ኖት፣ ምን ይስማውታል በአሁኑ ሁኔታ?
ፕሬዚደንት ትራምፕ ደጋፊ ያላቸው ብዙ በጣም ብዙ 74 ሚሊዮን ሰው ነው ለሳቸው ቮት ያደረገ። ግን ይሄ 74 ሚሊዮን ህዝብ በሙሉ እንደዚህ አይነት ጥቂት ዘረኞች እዛ ውስጥ ያሉት የሚነዙትን ነገር ኮንግረስ ሰብሮ የገቡት የሚያካሂዱትን ፖለቲካ ይደግፋሉ ማለት አይቻልም። ፕሬዚደንት ትራምፕ ኢሚግሬሽን እና በተለይ ከደቡብ አሜሪካ የሚመጡ ቀላቀላ ያሉ ሰዎች ነጭ ያልሆኑ አሜሪካን ወረዋል ብለው በአሽሙር ህዝብን እየቀሰቀሱ ራሳቸው ፕሬዚደንት ሆነው የአሜሪካን መንግስት ላይ አድማ ያካሄዱ ሰው ናቸው። ይሄ ደግሞ በታሪክ ይቅርታ የሚሰጣቸው አይመስለኝም። የዛሬ 100 ዓመት ታሪክ ሲጻፍ ፕሬዚደንት ትራምፕ በዚህ ነው ሰው የሚያስታውሳቸው። እኛ ጋር ብዙ ደጋፊ ያላቸው ቴክሳስ ነው። ቴክሳስ የሪፐብሊካን ስትሮንግ ሆልድ ነው፣ የሪፐብሊካን ምሽግ ነው። ግን አብዛኛው የእሳቸው ደጋፊ ሚዲያ ላይ እንደሚሰማው ለእሳቸው ፌር ለመሆን ዘረኛ አይደለም። አብዛኛው ሰው እሳቸውን የሚደግፋቸው በኢኮኖሚ ምክንያት ነው። በኢኮኖሚ ጥሩ ትራክ ሬከርድ ነበራቸው ፕሬዚደንት ትራምፕ። ግን ሁሉንም ነገር መጨረሻ ላይ ጥሩ ታሪክ ነበራቸው መጨረሻ ላይ። ለምሳሌ የንግድ ገቢ ቀረጥን ከ35% ወደ 21% የቀየሩ ፕሬዚደንት ናቸው። ብዙ ፕሬዚደንቶች ሞክረው አልተሳካላቸውም፣ እሳቸው ተሳክቶላቸዋል። ብዙ ብዙ ጥሩ ነገር ሰርቷል። ግን ይሄ የኢሚግሬሽን ነገር እና የነጭ ቁጥር አሜሪካን ውስጥ እየቀነሰ መሄድ፣ አንዳንድ ዘረኛ ቡድኖች የእሳቸው ደጋፊ ሆነው በመቅረባቸው እና እሳቸውም ራሳቸውን ከነሱ ማራቅ ስላልቻሉ ወይንም ስላልፈለጉ ስማቸው በዛ ተጨማልቋል ልልፈልጌ ነው። ሰለማ
አዎ፣ መቼም ለማን ነው የሚገባውን ስጠው ስላደረገው ነገር አትንፈገው የሚገባውን የሚባላልና ያሉትና ቀደም ሲል የተቀሱትና ሌሎችም ብዙ ሊጠቀሱ የሚችሉ ያስመዘገቧቸው ትልልቅ ስራዎች አሉ ፕሬዚደንት ትራምፕ በዚህ 4 ዓመት ውስጥ። ነገር ግን አሁን ትልቁ ስጋት አሜሪካ ተከፋፍላለች፣ በግልጽ ተከፋፍላለች ነው እየተባለ ያለው። 74 ሚሊዮን ለፕሬዚደንት ዶናልድ ትራምፕ፣ 81 ሚሊዮን ለአዲሱ ፕሬዚደንት ጆ ባይደን ድምፅ ሰጥቷል። ሴኔቱ እኩል በሁለት ተከፍሏል። በበታቹ ምክር ቤት በህግ መምሪያው ውስጥም ያለው ልዩነት ይህን ያህል እምብዛም የሰፋ አይደለም። በህዝቡ ውስጥም ያለውን ስሜት እየተመለከትነው ነው ያለ ነው። ይሄ ሁሉ የተፈጠረው በፕሬዚደንት ትራምፕ ምክንያት ነው ይባላል። በሌላ በኩል አቶ ላባን ምንድን ነው የእርስዎ ሀሳብ በዚህ ላይ? ምንድን ነው ይሄ ግንኙነት የሚመስለው?
ወይ ግንኙነቱ ምን መሰለህ፣ ስቴቱ አሜሪካ ዩዥዋሊ የኮንሰርቫቲቭ ወይ የሴንተር ሌን ህብረተሰብ ነው።
የወግ አጥባቂነት ያለው አማካይ መስመር ላይ ያለ ማለት ነው።
የመሀለኛ የሆነ በኢኮኖሚውም ፍሪ ኢንተርፕራይዝ ካፒታሊዝም የሚደግፍ በብዛቱ ሃይማኖት ያለው ናት ፍሪዶም የሚወድ ህብረተሰብ ማለት ነው። በመንግስት ተማምኖ የማይታደር ህብረተሰብ ነው በብዛቱ። አሁን ዴሞክራቶቹ ደግሞ ይሄን የሚመቻቸው ኢንቫይሮንመንት አይደለም። ይሄ ኮሮና ደግሞ ነገሮቹ ትንሽ አባብሷል። ለምን አንዳንድ ስቴቶቹ ላይ ሙሉ በሙሉ ኢኮኖሚው ሻዳውን ተደርጎ ተዘግቶ እንቅስቃሴ የሌለበት፣ አንዳንዱ ጋራ ደግሞ እንቅስቃሴ ያለው ፍቃድ ያለው ማለት ነው። ይሄ ልዩነቱ ይታያል። ፍሎሪዳ እና ካሊፎርኒያ ቴክሳስ እና ካሊፎርኒያ ወይ ፍሎሪዳ እና ኒውዮርክ ስታስተያይ ልዩነት አለ፣ ሰፊ የሆነ ልዩነት አለ። የሪፐብሊካን እንዴት ያስተዳድራሉ፣ ዴሞክራት ደግሞ እንዴት ያስተዳድራሉ። ስለዚህ የአስተዳድሮ ሁኔታ ነው ልዩነቱ የሚታየው ማለት ነው። ስለዚህ ብዙ ዲፍረንስ አለ ወይ ደግሞ በህብረተሰቡ ትልቅ ክፍተት ተገኘ ወይ አለ አይደለም ንግግሩ ግን ሰው ማስታወስ ያለበት ትራምፕ ለምንድን ነው የተመረጠው ተብሎ ማስታወስ አለበት።
አዎ፣ ግን አቶ ላባን ህብረተሰቡ በግልጽ ተከፋፍሎ የሚታይ ጠርዝና ጠርዝ ላይ ቆሞ የሚታይ አይመስሎትም? በዚህ 4 ዓመት ውስጥ የዘር ጥያቄ እጅግ ሰፍቶ አደባባይ ላይ ገንፍሎ የወጣበት ጊዜ ነበረ። ትራምፕ እንደመጡ ሴቶች ተሰልፈው ተቃውሟቸውን የገለጹበት ጊዜ ነበረ። ሌሎችም በፖለቲካ አስተሳሰቦች ሁሉ ብዙ ልዩነቶች የተመዘገቡበት ጊዜ ነበረ። ለዚህ ሁሉ መንስኤው የትራምፕ አስተዳደር የትራምፕ አያያዝ ነው ይያሉ ነው ተንታኞች የሚናገሩት። አይጋሩ ምርሶ ይሄንን?
አይ ትራምፕ ሂስቶሪካል ታሪካዊ የሆነ በጥቁር ህብረተሰብ በሂስፓኒክ ህብረተሰብ በሴቶች ያሸነፈ ነው። እንዲያ በነጮች ነው ብዙ ቦት ያላገኘ እንጂ ትራምፕ በእነዚህ ማይኖሪቲ የሚባሉ ህብረተሰቦች ሂስቶሪካል የሆነ ቦት ያገኘ። እዚህ አሁን ያለው ህብረተሰቡ ምን መሰለ ሚዲያ የሚለው ያለው ዋናው ጥላት እኮ ሚዲያ ነው ይሆን ሚዲያ የሚለው ያለውና ሪያሊቲ ሾው በየቀኑ ኮንፍሮንት የሚያደርጉ የተለያየ ሆነ። ሚዲያ ሌላ ነገር ይልሃል፣ ግን ሾው ደግሞ በየህይወቱ የሚያልፈው አድቫንቴጅ የሚያገኘው እንደ ነጋዴ እንቅስቃሴ ሆኖ ስራ ፈላጊ ስራ ቶሎ ብሎ ማግኘት ይችላል። ይሄ የትራምፕ ፖሊሲ ቀን በቀን የሚኖር ህብረተሰብ ሁላችንም the vast majority ማለት ነው የምንፈልገው ነገር ነው ያመቻቸልን። ስራ ቶሎ ብለ ስራ ማግኘት ስራ ስታጣ ማለት ነው ወይ ከስራ ስትቀየር ከፈለኩ ደግሞ ስራ መቀየር እድል አለ ደና ደሞዝ ማግኘት። ይሄ ኢሚግሬሽኑ ክራክዳውን የሚያደርጉ የነበረው እኮ አለ ደና ደሞዝ ማግኘት እድል ፈጥሯል ብዙ ሰው ማለት እኮ ነው። ሂስፓኒክ ፖፑሌሽኑም በትልቁ ቦት ያገኘ ማለት ነው። ፍሎሪዳ በትልቁ ነው ያሸነፈ። ስለዚህ ችግሩ የት ጋራ ነው ያለው መሰለህ? ሚዲያው የሚለውና ሪያሊቲው ሰው ኮንፍሮንት የሚያደርገው ዲፍረንት ነው። ስለዚህ ግን እንዳልኩህ ነው ትራምፕ ለምንድን ነው የተመረጠው? መጀመሪያው ነገሩ ምን ሊሰራ ነው የተመረጠው ከተባለ ትራምፕ ወደ ሲስተሙ ሼክ የሚያስፈልገው ሲስተም ነበር። አድቫንቴጁ ኢንሳይደሮቹ ኤሊቶቹ ቁጭ ብሎ የሚኖሩበት እርስ በራሳቸው የሚመራሩበት ኑሯቸው የሚያስተካክሉበት ሰው ሳንቲም ሳይዝ ወደ ዋሽንግተን መጥቶ ዋሽንግተን ዲሲ ከዛ እዚ ኢንሳይደር ትሬዲንግ አርጎ ቤታቸው ይገዛሉ ኑሯቸው ያስተካክላሉ። መንግስት ተጠቅመሽ ሀብት የምታፈሩበት ሁኔታ ተፈጠረ። እነ ሂላሪ ክሊንተን እንዳረጉት እንደ ኦባማ እንዳረጉት እንደ ባይደን እንዳረጉት ማለት ነው። ሁሉ እነዚህ ኢንሳይደር ናቸው። ትራምፕ ነው ደሞ ሳይቀበል the vast majority የሱ ካቢኔትም የነበሩ ደሞ ሳይቀበሉ የሰሩት ማለት ነው። አሁን ይሄ ነው አሜሪካ ለመጀመሪያ ጊዜ ያየ ለአሜሪካ ተውሎ ለሲስተሙ ለማስተካከል ተውሎ የተላከ ማለት ነው። ህዝቡ በመረጃው ሪዛልት እንግዲህ አስቸጋሪም ቢሆን ልትቀበሉ 4 አመት በቂ ነው ሲስተሙ የሚበቃው ሼክ ተደርጓል ሰውም አይኑ ከፍቶ አይቷል ተብሏል። አሁን እና ያለን ደግሞ ከ2 አመት በኋላ ምርጫ ሲኖር ከ4 አመት በኋላ ደግሞ ምርጫ ሲኖር ምን አይነት ውጤት እና ያለን ማለት ነው። ግን ወደ ነበርንበት አንመለስም ከአሁን በኋላ ሰው አላቅም ነበር ማለት የማይችልበት ሁኔታ ተፈጥሯል ማለት ነው።
እንግዲህ አዲሱ ፕሬዝዳንት የጆ ባይደን እና የካማላ ሃሪስ ሐሳብ ደግሞ ወደ መረጋጋት ወደ ነበርንበት እንመለስ ነው ባክ ቱ ኖርማልሲ ነው ይያሉ ያሉት ወደ ተረጋጋ ሁኔታ እንመለስ ነው ይያሉ ያሉት። ፕሮፌሰር መሐመድ ለመሆኑ ትልልቆቹ የባይደን አስተዳደር ፈተናዎች ምንድናቸው ብለው ያስባሉ የሚጠብቋቸው?
እሱን ከመመለሴ በፊት ሰለሞን እኔ ኢኮኖሚስት ስለሆንኩ ስለ ኢኮኖሚ አንድ ነገር ማለት ፈልጋለሁ። አንድ ፖሊሲ ዛሬ ተግባር ላይ ውሎ ዛሬውን ውጤት አያሳይም። አንዳንድ ጊዜ አመታት ይወስዳል። እና የትራምፕ ኢኮኖሚ በጣም ጥሩ ነበር፣ ሬላቲቭሊ አንጻራዊ ነው። ግን ይሄ ሁሉ እሳቸው ያደረጉት አይደለም። ምናልባትም የፕሬዝዳንት ኦባማ ፖሊሲ ውጤቱ ሊሆን ይችላል። ከዛም በፊት የነበሩ ለምሳሌ ጆርጅ ደብሊው ቡሽ የእሳቸው ፖሊሲ ውጤት አሁን ሊታይ ይችላል። ላግ ታይም እንለዋለን በኢኮኖሚክስ። አንዳንድ ጊዜ ቆይቶ ነው ውጤቱ የሚታየው። አንደኛ መታወቅ ያለበት እሱ ነው። የራሳቸውን ካቢኔት ስናይ ጥቁር ሰው ብዙ የለውም። አንድ ሁለተኛ የአሜሪካን ጠቅላይ ፍርድ ቤት ሱፕሪም ኮርት 3 ሰው ነው አፖይንት አድርገው ኮንፈርም የሆነው በሴኔት እና 3ቱም ነጭ ናቸው። አንድም ጥቁር የለበትም ወይንም ሌላ ዘር የለውም። አፒልስ ኮርት ፌደራል አፒልስ ኮርት እሳቸው ብዙ ሰው አፖይንት አድርጓል። ሁሉም ነጭ ናቸው። አንድ ጥቁር ሰው የለበት አይ ቲንክ አንድ ሂስፓኒክ ያለበት ይመስለኛል። የእሳቸው ኢሚግሬሽን ፖሊሲ ስታይ የእሳቸው ሳይንስን አለመቀበል ስታይ ለምሳሌ ከፓሪስ አኮርድ ራሳቸውን አውጥተዋል እና ፕሬዚደንት ሲሆን ባይደን ዛሬ በፕሬዝዳንታዊ ትእዛዝ ኤግዘኪቲቭ ኦርደር ይመለሳል አሜሪካን ወደ ፓሪስ አኩርድ።
የፓሪስ የአየር ንብረት ስምምነት ማለት ሆን ነው።
የአየር ንብረት ስምምነት በጣም ትልቅ ነው። የአሜሪካን ህገ መንግስት በየአስር ዓመት የአሜሪካ ህዝብ እንዲቆጠር ያዛል። አሜሪካ ውስጥ ሚኖር ሰው ነው የሚለው እንጂ ለይቶ የአሜሪካን ዜጋ አይደለም። እና ፕሬዝዳንት ትራምፕ በኤግዘኪቲቭ ኦርደር በፕሬዝዳንታዊ ትእዛዝ ወረቀት የሌላቸው ሰዎች፣ ህጋዊ ያልሆኑ ሰዎች እንዳይቆጠሩ አዟል። ያንንም ዛሬ ፕሬዝዳንት ሲሆኑ ባይደን ይቀይሩታል በፕሬዝዳንታዊ ትእዛዝ። እና ፕሬዝዳንት ትራምፕ በብዙ ነገር በሚዲያ ብቻ ሳይሆን ሚዲያ ላይ ያሉ ሰዎች ስለማይወዳቸው ብቻ ሳይሆን ብዙ ነገራቸው ማይወደድ አለ። ለሳቸው ፌር ለመሆን ብዙ ጥሩ የሰሩት ነገር አለ። ኢኮኖሚን ጠቅሻለሁ፣ ንግድን ጠቅሻለሁ። በንግድ ቻይና ብዙ ነገር ትሰራ ነበር። ቻይናን ለማስቆም ብዙ ለፍቷል ፕሬዝዳንት ትራምፕ። ይሄ ጥሩ ነገራቸው ነው። ግን ሚዲያ ብቻ ላይ ነው የሳቸው ተቃውሞ ማለት ትክክል አይመስለኝም። የፕሬዝዳንት ባይደን ትልቁ ስራቸው አንደኛው ይሄ በሽታ ነው፣ ይሄ የኮቪድ ወረርሽኝ። አሁን እንደሰማ ነው በፊት መድኃኒት ይሄ የኮሮና ቫይረስ የኮሮና በሽታ መድኃኒት የፋይዘሩ ሁለት ጊዜ ነው ሰው የሚወጋው። አንዴ ትወጋለህ፣ ከዛ በኋላ ሳምንት ነው 15 ቀን ቆይተህ እንደገና ሁለተኛው ቡስተር ይሉታል፣ እሱን ትወጋል። እሱ የለም ይባላል አሁን። እና ትልቁ የሳቸው ስራ አሁን አንደኛው እሱ ነው። ሁለተኛው ደግሞ ፕሬዝዳንት ትራምፕ ከስልጣን ስለወረዱ የሳቸው የቀሰቀሱት አውሬ ቤት ይገባል ማለት አይቻልም። እና አሜሪካን ቅድም እንዳልከው ሰለሞን በጣም የተከፋፈለ ሀገር በፍልስፍና፣ በኢኮኖሚ፣ በአመለካከት በጣም የተከፋፈለ ሀገር ሆኗል በተለይ በሳቸው ዘመን። እና ይሄንን ህዝብ ለፕሬዝዳንት ትራምፕ ድምጽ የሰጠን ከሰባ ሚሊዮን በላይ ሰው እኔም የእናንተ ፕሬዝዳንት ነኝ፣ የመረጠኝ ሰው ብቻ ሳይሆን እኔ የሁሉም አሜሪካዊ ፕሬዝዳንት ነኝ ብሎ እነሱን ማሳመን፣ ሀገር ማረጋጋት ትልቁ ስራቸው ነው ብዬ ነው የማየው በአጭር ጊዜ ውስጥ። ረዥም ጊዜው እንግዲህ ሌላ ትልልቅ ነገሮች አሉ። ኢሚግሬሽን አለ፣ ኢኮኖሚ አለ። እነዚህ በረዥም ጊዜ የሚሰሩ ናቸው። በአጭር ጊዜ ሁለቱ በጣም አንገብጋቢዎች ይመስሉኛል። ሰለሞን፣
አቶ ላባን እርሶስ ምን ያስባሉ? ይሄ ሀገር መሰብሰብ ይችላሉ የተመልሶ?
ወል ሁኔታው አሁን ትንሽ ከባድ ነው። ኢንዲፔንድስ ባይደን ምን አይነት ፖሊሲ ነው ይዞ የሚመጣ ነው። አሁን ይሄ ኮሮና አለ ሁኔታው፣ አንዳንድ ሰው ከስድስት እስከ ስምንት ሳምንት ሊዘጋ ይችላል የሚሉት አሉት፣ ነገሩ ስሎዳውን ለማድረግ የሚሉ አሉት። አሁን ጀነራል ሙድ አይደለም የሚታየው፣ በፖሊሲ ነው ዋናው። ፖሊሲ ትስማማላ አትስማማም ነው። እና እስካሁን ዛሬ ከዋን ፒኤም በኋላ ነው የምናውቀው የእውነት የባይደን ፖሊሲ። ለምን ያኔ መደበቅ አይቻልም፣ በጽሁፍ ማቅረብ አለበት። ይሄ የኔ ዕላማ ነው፣ ይሄን ማድረግ ፈልጋለሁ፣ የኢሚግሬሽን እንደዚህ ይፈልጋለሁ፣ የሴንስስ እንደዚህ ይፈልጋለሁ፣ የኢኮኖሚው በዚህ መንገድ ብንሄድ ይሻላል፣ የፓሪስ አኮርድ እንደዚህ ብናርግ ይሻላል፣ የኢራን ዲሉ እንደዚህ ብናርግ ይሻላል ተብሎ ወደ ነበረበት ለመመለስ ይሞክራል ማለት ነው። ያኔ ነው ሰው ኦኬ፣ ይሄ ሰውዬ ዩኒፋይ እያደረገ ነው፣ ዩኒፋይ እያደረገ አይደለም የሚል ይመጣል ማለት ነው። የፓሪስ አኮርዱ በብዛቱ ህዝብ አልተቀበለውም። እሱ ፎርስ ካደረገው ይሄ መንግስት ከህዝቡ ለየት እያለ ማለት ነው። ይሄ ግሎባል ዎርሚንግ በአሜሪካ ተቀባይነት የለውም ቫስት ማጆሪቲ። ይሄ ኤሊቱ ብቻ የሚደግፈው ነው። ኤሊቱ የሚደግፈው ደግሞ በኑሮው ምንም ሲግኒፊካንት የሆነ ለውጥ ስለማያመጣለት ነው። ሰው ስራ የሚሰራ ግን በመኪና የሚንቀሳቀስ ጉዳቱ ወደ እሱ ነው። ቤንዚን ከ$2 ለጋሎን ወደ $8 ለጋሎን ሲሆንለት ያኔ ወደ ስራ እንደማትሄድ ወይ ደግሞ በሜትሮ እና በባስ ተንቀሳቀስ ስትባል እየከበደ እንዲሄድ ነው ዋናው ዕላማው። ኢንዲፐንደንሱ ለመውሰድ ነው፣ ለአውሮፓ ልትሆን ማለት ነው። እና ያኔ ነው ምን የሚታየው ማለት ነው። አሁን ሰው አየ ተከፋፍሏል፣ ከባድ ነው አሜሪካ ሀገር ተከፋፍሏል ማለት ሰው ፖኬቱ ኢምፓክት ሲያረገው ማህበራዊ ኑሮው ኢምፓክት ሲያረገው ነው ሪአክት የሚያደርግና አሁን ይሄ ሰውዬ ደግሞ ፌር መሆን አለብን። ፕሬዚደንት አይደለም ገና፣ ፕሬዚደንት ከሆነ በኋላ ያው እንደ ፕሮፌሰር እንዳሉት ጊዜ ይፈጃል። ሳምንት ሁለት ሳምንት አንድ ወር ሁለት ወር ያለ ሲሄድ ያኔ ገጽታው እየታየ ፖሊሲው እየታየ ሲመጣ ያኔ ሰው ይቀጥላል ወይ ከሱ ጋራ ወይ ደግሞ ክፍፍሉ ይመጣል ይታያል ማለት ነው።
አቶ ላባን 70% የሚሆኑ ሪፐብሊካን ፕሬዚደንት ባይደን በህጋዊ መንገድ የተመረጡ ሰው አይደሉም ብለው እንደሚያምኑ አንዳንድ የዳሰሳ ጥናቶች ያሳያሉ። ምርጫው ተጭበርብሯል ብለው ነው እስካሁን ድረስ የሚያምኑት። እርስዎ ሪፐብሊካን ኖት፣ ምን ያስባሉ?
እኔ አይ ሃቭ ሃርድ ታይም ቢሊቪንግ ትራምፕ።
በአማርኛ ይቅርታ፣ በአማርኛ ይንገሩኝ አሁን ያሉኝ።
እኔ ይከብደኛል ትራምፕ ተሸንፏል ብሎ ለማመን፣ ለእኔም ይከብደኛል። ይሄ ደግሞ እውነቱ ነው የምነግርህ። አንዳንድ ነገሮች የምትሰማቸው እና የምታያቸው ኮንስፒሬሲ ቲዮሪ አይደለም። ቁጥሮቹ ስትደምራቸው ልክ እየመጡ አይደለም። ግን ይሄ ስህተቱ የሪፐብሊካኖቹ ነው። ለዚህ አይነት ዝግጅነት ስላልተደረገ ጥፋቱ ደግሞ መቀበል አለብህ ማለት ነው። እኔም ከነዛ 77% ብቻም አይመስለኝም። ግን እኔም እንደ ላባል ይከብደኛል ለማመን።
አሁን አሜሪካ በዚህ ሁኔታ ላይ ትገኛለች፣ በዚህ የምርጫ ዘመን፣ በዚህ የምርጫ ወቅት፣ በዚህ በያዝነው ቀን። ለመሆኑ አሜሪካ በዓለም አቀፍ ደረጃ ያላትን ስም፣ ክብር፣ ዝና፣ ተቀባይነት መልሳ የማረጋገጥ መልሳ የመያዝ እድል አላት ብላችሁ ታምናላችሁ? ትችላለች ብላችሁ ታምናላችሁ? ፕሮፌሰር መሐመድ።
አጭር መልሱ አዎን ነው የኔ ሰለሞን። አሜሪካን ከራሷ ጋር እንጂ እኩያ የላትም። ምን ማለቴ ነው? አሜሪካን አሁን ጣታቸውን የሚቀስሩባት ሀገሮችን ስታይ ራሳቸው ትልቅ ችግር ያለባቸው ሀገሮች ናቸው። አሜሪካን ከራሷ ጋር ካልተወዳደረች ከሌላ ሀገር ጋር ተወዳድራ አሁንም የተሻለች ናት አሜሪካ። የአሜሪካን ሕዝብ ሁልጊዜ ሪዝነብል ነው፣ ደግ ሕዝብ ነው። ባይደን ደግሞ የሚፈለግ ለአሁኑ ጊዜ የሚሆን ፕሬዚደንት ይመስለኛል። ሩህሩህ ነው። ትናንት አይታችሁ እንደሆን ስለ ልጁ አንስቶ እምባውን ነው ያነባ። ሶ እንደዚህ አይነት ፕሬዚደንት ለቀውስ ጊዜ የሚሆን ፕሬዚደንት ነው። እና አቶ ላባን እንዳሉ ትልቁ ነገር ኢኮኖሚ ነው። የሁሉንም ሰው አመለካከት የሚቀይረው እሱ ነው። እና ኢኮኖሚ ላይ በደንብ መስራት የሚኖርባቸው ይመስለኛል። እነሱም ያውቁታል። ሶ ሆፕፉል ነኝ፣ በጣም ተስፋ አለኝ ሰለሞን። በአጭር ስለ ምርጫ ቅድም አቶ ላባን የጠየቀውን ጥያቄ መመለስ ፈልጋለሁ። አሜሪካን ውስጥ ምርጫ በወረዳ ነው፣ በፕሪሲንክት ነው። እና ወረዳው ነው ለስቴቱ ዘገባውን የሚሰጠው። እና ምርጫን ለመስረቅ በጣም በጣም ከባድ ነው አሜሪካ ውስጥ። ከነዚህ ከወረዳዎች ጋር ሁሉ ተመሳጥረህ ኮንስፒረሲ አርገህ ወይንም ደግሞ ምንድን ነው የሚባለው በሚስጥር ሹክ ሹክ ብለህ ካልሆነ አይሆንም። ከስንቱ ፕሪሲንክት ጋር ከስንቱ ወረዳ ጋር ተመሳጥረህ ነው ምርጫን መስረቅ የምትችለው? አይቻልም። እነሱ ይህንን ሁሉ አስበውበት መላ አድርገውበታል። አንደኛ እሱን፣ ሁለተኛው ደግሞ ምንም መረጃ እኮ የለም። ፕሬዚደንት ትረምፕ ራሳቸው የሾሟቸው ዳኛዎች የአሜሪካንን የበላይ ፍርድ ቤት ሱፕሪም ኮርት ጨምሮ ምንም ኤቪደንስ ምንም መረጃ የለም ምርጫ መሰረቁ ብለው ነው የደመደሙት። እና አይ ቲንክ ይሄን መቀበል በጣም አስፈላጊ ይመስለኛል። ለአንድ መረጃ ወይንም ማስረጃ በሌለው ነገር ዝም ብለን የምርጫን ውጤት ጥያቄ ውስጥ መክተት ለአሜሪካን ጥሩ አይመስለኝም። እና ይሄን መቀበል በጣም አስፈላጊ ይመስለኛል። መረጃ ካለ በመረጃ መሆን አለበት። እንግዲህ መረጃ የሌለው ነገር ስንት ሰው አይቶ ስንት ጠበቃ አይቶ ስንት ዳኞች አይተውት ምንም መረጃ የለም ያሉትን ነገር እኛ መቀበል መቻል አለብን ሰለሞን።
አመሰግናለሁኝ አቶ ላባን የማነ ሪፐብሊካን ከቨርጂኒያ፣ ፕሮፌሰር መሐመድ አባጀበል ጣሂሮ ዴሞክራቲክ ቴክሳስ። እንግዲህ ዛሬ ፕሬዚደንት ጆ ባይደን ከቃለ መሐላ ስርዓታቸው በኋላ እጅግ የበረከቱ ፕሬዝደንታዊ ትእዛዞችን ያወጣሉ። በጣም ብዙ የቀደሙ የፕሬዝደንት ትራምፕን የትእዛዝ አሰራሮች ይቀለብሳሉ ተብሎ እየተጠበቀ ነው። ቀደም ሲል እንዳላችሁት የሚሆነውን ደግሞ እስቲ እንመልከት። ከሰሞኑም አድማጮቻችን የእናንተን አስተያየት ትንታኔዎቻችሁን መስማት ይፈልጋሉ። ስለዚህ ተመልሼ እመጣለሁኝ። ለዛሬ ግን ለጊዜያችሁ እጅግ በጣም አረጋ ያመሰግናለሁ ሁለታችሁንም። ደህና ዋሉ። መልካም ዘመን መልካም ጊዜ እንዲመጣ እመኛለሁ።
እናመሰግናለን ሰለሞን። መልካም አዲስ አመት።
ጤና ይስጥልኝ። መልካም አዲስ አመት።